የካፒና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ ካጠናቀቅነው ሳምንት የመረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። በሐረሪ ክልል የግለሰቦች ኮንዶሚኒየም ቤቶች ተሰብረው ባልታወቁ ሰዎች መወሰዳቸውን ባለቤቶቻቸው ተናገሩ።
እዛ ሀገር መሽራ ላይ እያደስን ያለ ነው ማለት ጅብሰን ፊኒሽንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው። ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሩን ሰብረው መስተዋት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት።
በዝርዝር ዘገባ እንመለስበታለን።
የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር ግልጽ ነው። እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ተሰጠ፣ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን እራሱ አይቶት እንዲገነዘብ።
ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገር ነዋሪ ከሆኑ ኢትዮጵያውያንና
ለፈተና መምህራን እዛ አካባቢ ከፍተኛ የነበረባቸውን ቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ። እነዛን ቤቶች 60 ቤቶች ተሰብረው ገብተውበት ነው ያሉት።
የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባትን የመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችን ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የቤት የማጠናቀቂያ ስራ የሚፈልገውን ገንዘብ በአንዴ ማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ ነው የሚናገሩት። የቤቶቹ ዋጋ ከ191,000 እስከ 260,000 ድረስ ነው። ባለድሎቹ በመነሻነት ከ28,000 እስከ 12,000 ብር ከከፈሉ በኋላ በየወሩ ከደሞዛቸው ወይም ወራዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ እድለኞች ከ100,000 ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከ50,000 ብር ያላነሰ ወጪ የሚጠይቀውን የቤት በርና መስኮት የመቅጠምና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለድሎችም እነኚህ ናቸው። የቤቶቻቸውን ግንባታ አጠናቀው ለሶስተኛ ወገን ያከራዩ የነበሩና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም
አሁን እየተሰበረ ያለው ኢቭን ፊኒሽንግ እኛ ግንባታ ያው ስታንዳርድ አለ። ኮንዶሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም እኛ የምናስተላልፈው። ለኑሮ ምቹ አድርገን ቀሪም ባለቤቱ ራሱ ገንብቶ የሚያስተላልፍበት ይሄ ረጅም ጊዜ እየተሰራበት ያለና ሁሉም ሀረር ላይ ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታም አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሽንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራውን ከፈለገ በርም ራሱ አቅሙ በሚፈቅደው መሰረት ቤቶቹን እንዲያጠናቀቅ የማጠናቀቂያ ስራዎች ለባለቤቱ የሚተውበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በህግ የተያዙ ኬዞች ከትዳር ጋር የተያዙ ሊሆን ይችላል። ኢቨን የሞቱ ግለሰቦችም እንዳሉ መረጃዎች አለን።
የኮንዶሚኒየም ባለቤቶችና የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቀው ምላሹን እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉን ርዕሰ መስተዳደር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳደርና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ዓመት በፊት ተቀይሯል። አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ እያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ፣ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሀረር።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሀገሪቱ የተጀመረው ለውጥ እንዲሳካና በተቀመጠለት አቅጣጫ እንዲሄድ ሁሉም የበኩሉን መወጣት እንዳለበት የተቃዋሚ ፓርቲ መሪዎች ይናገራሉ። ወደ ኋላ ለመቀልበስ መሞከር ግን ሀገሪቱን ወደ እርስ በርስ ጦርነት ሊያስገባ እንደሚችል አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል።
በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ ከፍተኛ ድጋፍ ቢያስገኝም እያጋጠሙ ያሉ ፈተናዎችም ግልጽ ናቸው። ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉ አንጋፋ የተቃዋሚ ፓርቲ መሪዎች ፈተናዎቹ አሳሳቢ መሆናቸውን ተናግረዋል። በራሱ በገዢው ፓርቲ ኢህአዴግ ውስጥ ለውጡን ሙሉ በሙሉ ያልተቀበሉ ኃይሎች መኖራቸውና ባለፉት 27 ዓመታት የተከማቹ ችግሮች ደግሞ የነዚህ ፈተናዎች ምንጭ መሆናቸውን አመልክተዋል። እነዚሁ የተቃዋሚ ፓርቲ መሪዎች እንደሚሉት ባገሪቱ እየታዩ ያሉት ግጭቶች፣ መፈናቀሎችና ሌሎች ምክክሎች የፈተናዎቹ መገለጫዎች ናቸው። በየትኛውም ሀገር በሚደረግ ለውጥ ፈተናዎች ማጋጠማቸው የተለመደ መሆኑን የሚያብራሩት የመድረክ ሊቀመንበር ዶክተር መረራ ጉዲና ናቸው። እናም በኢትዮጵያ እየተካሄደ ያለው ለውጥ በጥንቃቄ ሊመራ እንደሚገባው ያሳስባሉ።
ሪፎርሚንግ ዲዝም ብሎ ስለፈለክና አንዳንድ በበጎ ነገሮች ብቻ ያየ ሳይሆን በተለይም በስፋት ህዝቡን ያሳተፍክ ከህዝቡ ጋርም የሚያሳምን ለውጥ እርምጃዎችን እየወሰድ ካልህክ በስተቀር ለሁሉም ነገሮች ክፍት ነው። ለቅልበሳም ክፍት ነው። ወደፊት ለመሄድም ክፍት ነው። ኢትዮጵያ እዛ መስቀለኛ መንገድ ላይ ናት ያለችውና እኔ አደጋው ሁሉም የፖለቲካ ኃይሎች ህወሓትን ጨምሮ ህወሓትን የሚመሩ ባለስልጣናት ጨምሮ ሁሉም የፖለቲካ ኃይሎች ሰከን ብሎ ወዳልተፈለገ አቅጣጫ ሀገሪቷ ከምትሄድ ወዳልተፈለገ አደጋ ከምንሄድ ሁሉም የራሱን ቤት ስራ የነገይቱ ኢትዮጵያ ለሁላችን ዋስትና የምትሰጠው ልትሰጥ የምትችለው ዲሞክራቲክ ኢትዮጵያ ስለሆነች ዲሞክራቲክ ኢትዮጵያ የመፍጠሩ ሁኔታ በእርጋታ በሰከነ መንገድ የመምራቱ ወሳኝ ነው። ስለዚህ አሁን ያለው መንግስት በግራም በቀኝም ወደፊትም ወደኋላም እየተጎተተ በዚህ መሃል የለውጥ ኃይሎቹ ደግሞ መናበብ የሚችሉበት ደረጃ አይደሉም። ወደኋላ እንቀለብሳለን የሚሉት ኃይሎች አገሪቷን ወደ የእርስ በርስ ጦርነት እንደ አህያዋ ተረት እንዳይሆን መጠንቀቅ አለባቸው። ለእኛ ያልሆነ ሳር ነው ምናምን ብላ እንትን እንደምትለው አይነት እንዳይሆን የተሳካ ለውጥ ለሁላችንም ያስፈልግናል።
በአገሪቱ እየተካሄደ ያለውን ለውጥ በተመለከተ በራሱ በኢህአዴግ ውስጥ ተመሳሳይ አመለካከት አለመኖሩን የሚያብራሩት ደግሞ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው።
ለውጥ መጥቷል። ለውጡ የመጣው በአንድ በኩል በህዝብ ትግል ነው። ሁለተኛ ደግሞ በኢህአዴግ ውስጥም ባሉ ይሄ ለውጥ ካልመጣ አጠቃላይ ሀገሪቱንም ድርጅቱንም ይዞ ይጠፋል ብለው የሚያስቡ ትንሽ ቀና አመለካከት ያላቸውና ወደፊት የሚያዩ ኢህአዴግ ውስጥ ያሉ ሰዎች ትግል ድምር ውጤት ይሄ ለውጥ መጥቷል። ይሄ ለውጥ ለብዙ ሚሊዮኖች ተስፋ የሆነውን ያክል ብዙ በኢህአዴግ ውስጥ የነበሩ የማይገባቸውን ስልጣንና ሀብት ሲያገኙ የነበሩ ብዙ ኃይሎች አሉ። እነኚህ ኃይሎች በሙሉ ይሄን ለውጥ እንደው ሌላው ህዝብ እንደሚደግፈው በቀና መንፈስ ይደግፉታል ማለት አይደለም። ሶ በኢህአዴግ ውስጥ በራሱ ትልቅ አንዛይት ያለ፣ ትልቅ ፍርሃት አለ። ትልቅ ምን ሊመጣብን ነው? ስልጣናችን ልናጣ ነው? ከስልጣን ጋር የሚገኘውን ጥቅም ልናጣ ነው? የሚሉ በጣም ብዙ ኃይሎች ያሉበት ነው። ሶ ይሄ ኢህአዴግ ውስጥ ይሄ ግጭትና አለመግባባት መኖር ምንም የሚያስገርም ነገር አይደለም።
ግንባሩ መከፋፈሉንም ያሳያል።
ኦብቪየስሊ የምልህ ምን ያህሉ የቱ ጋር ቆሟል፣ ምን ያህሉ የሚለውን ነገር አናውቅም። ከስራችን የምናየው ከላይ ካሉት ከለውጥ አራማጆቹ ወደ ታች እየወረድክ ስትሄድ ለለውጡ ያለው ድጋፍ እየቀነሰ የሚሄድ በት አይነት ሁኔታ ነው ያለው። ይሄ ደግሞ አንደርስታንድ በመንግስት መዋቅሮች ውስጥ የምታያቸው ነገሮች ናቸው። ይሄ ዴሞክራሲያዊ ለውጡ ተግባራዊ እንዳይሆን በየቦታው እንቅፋት የሚፈጥሩ ሰዎች አሉ። እኔ ብዙ አይገርመኝም። ይሄ በለውጥ ሂደት ላይ ይሄ ለውጥ ችግር ያመጣብናል ብለው የሚያስቡ ሰዎች መኖራቸው የሚገርም ነገር አይደለም። ኢህአዴግ ውስጥ በሰፊው እንዲህ አይነት ኃይሎች መኖራቸው የሚገርም ነገር አይደለም። እኔ በጣም አጽንኦት ሰጥተን መሄድ ያለብን አንደኛ እነኚህም ሰዎች ማወቅ ያለባቸው ይሄ ሪቨርስ የሚደረግ ነገር አይደለም። ቢኮዝ ሪቨርስ ማድረግ
መቀልበስ
መሞከር ማለት ቅድም ያልኩህ ነው፣ የእርስ በርስ ጦርነት ውስጥ ይገባ እንደሆነ ነው እንጂ ይሄን ነገር ቀልብሶ በሰላም መኖር ይቻላል እዚህ ሀገር ውስጥ ብሎ ማሰብ አይቻልም። ሶ ሁላችንም በሰላም የምንኖርባት ሀገር እንድትመጣ ከፈለግን ይሄ ለውጡን ለማደናቀፍ የሚፈልጉ ኃይሎች አደብ እንዲገዙ ቢያንስ በፊት ሲግጡት የነበረው አይነት ነገር መጋጥ ባይችሉ በሰላም መኖር የሚችሉበት ከማህበረሰቡ ጋር እርቅ ተባብለው በሰላም መኖር የሚችሉበትን ኢንቫይሮንመንት ለመፍጠር ከፍተኛ የሆነ ስሜት ያለበት ለውጥ ነው። ይህን ለውጥ ለየት የሚያደርገው እሱ ነው። እንደ በፊቱ ጥዬ የመጣሁትን ልቀጥቅጠው ልብላው የሚል አይነት ለውጥ አይደለም እየተካሄደ አትሊስት እርቅ እያደረግን እየተስማማን ባለው ላይ እየደመርን እንሂድ የሚል የለውጥ መንፈስ ነው። የእነሱንም የሚጠቅም እንጂ የሚጎዳ ነገር አይደለም። እና በየቦታው ችግር ለመፍጠር ከመሞከር፣ በየቦታው ይህን ነገር ወደኋላ ለመጎተት እና ወደኋላ ለመመለስ ከመሞከር፣ በድሮ ፕሮፓጋንዳ ተገዝቶ አሁንም የውጭ ኃይሎች ናቸው እንጂ ያመጡብን ነው እስካሁን ስንሄድበት የነበረው ጥሩ ነው ወይም ምናምን የሚል አይነት ቅዠት ውስጥ ዝም ብሎ ከመኖር አይንን ከፈት አርጎ ይቻገር በእኛ አድሜ እንኳን ሶስተኛ አድል ነው ያጋጠመት። በ66 ለውጥ መጥቷል አበላሽተናል፣ በ83 ለውጥ መጥቷል ተበላሽቷል። ይሄ ማበላሸት በፍጹም አፎርድ አያደርግም ያገር በፍጹም። ስለዚህ ይሄንን እንዴት አድርገን በጋራ ወደ ተደላደለ እውነተኛ ዴሞክራሲያዊ ስርዓት እንውሰደው በሚለው ላይ መወያየቱ ነው ለሁሉ የሚበጀው። ራስን አንድ ቅርቃር ውስጥ አስገብቶ በአካባቢው ያለውን ህዝብ የተበላው ታስኩ የሲጅ ሜንታሊቲ ውስጥ ከቶ የሚመጣ ጥሩ ነገር የለም። ጥሩ ነገር እናምጣ ካልን የሚሻለው ይሄ ቅድም ያልነውን አይነት የሰለጠነ ፖለቲካ ምናካሄድበትን ኢንቫይሮንመንት እንፍጠር፣ ቁጭ ብለን እንነጋገር። ወንጀል እና እንትን በደል የፈጸሙ ሰዎች ካሉ በህግ የሚታየው በህግ፣ በእርቅ የሚታየው በእርቅና በይቅርታ የሚታዩበትን መንገድ እንትን ሂድ። ወደኋላ ከማሰብ የበለጠ ወደፊት የምትፈጠረውን ዴሞክራሲያዊ አገር እንዴት አድርገን በጋራ እንመስርታት በሚል ትልቅ ኃላፊነት መንቀሳቀስ ከጀመር እንወጣዋለን። ይሄ እነሱ ግን በያዙትና ምንም ጥፋት አልጠፋም የውጭ ሰዎች መተው ነው እንትን ያደረጉት የበለጠ ሰውን እልህ ውስጥ የበለጠ ብስጭት ውስጥ የሚከትና ይሄንን የይቅርታና የእርቅ መንፈስ የሚያበላሽ ነው ምለው እና አይ ቲንክ እንደው በደንብ ቢያስቡበት ይሻላል።
በለውጥ ጊዜ የሚፈጠሩ የተለመዱ ችግሮች መኖራቸውን ዶክተር ብርሃኑ አስታውሰዋል። ለውጡን የሚደግፉት ኃይሎች ውጤት በፍጥነት እንዲመጣ የመፈለጋቸው ነገር በአንድ በኩል፣ ለውጡ ስጋት የሚያሳድርባቸው ያለፈው ስርዓት ተጠቃሚዎች የሚጋርጡት ፈተና ደግሞ በሌላ በኩል ለሂደቱ እንቅፋት ሊሆኑ እንደሚችሉ ነው ያብራሩት። ባለፉት 27 ዓመታት ሲከማቹ የቆዩ ችግሮችም እንደዚሁ እንቅፋት እንደሚፈጥሩ አስረድተዋል። ሌሎች ነጥቦችንም ዘርዝረዋል። ሁለቱም የተቃዋሚ ፓርቲ መሪዎች በአጽንኦት እንዳብራሩት የበለጠ አደጋ የሚፈጠረው ግን ለውጡ ወደ ኋላ ከተመለሰ ከተከለበሰ ነው። እናም ወደፊት መሄድ እንጂ ወደ ኋላ መመለስ እንደማይቻል አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገሮች ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ለኢትዮጵያ ልማት መርጃ የሚውል ገንዘብ የሚያሰባስበው ባላደራ ቦርድ እስካሁን ያሰባሰበው ገንዘብ ከ1 ሚሊዮን ዶላር መብለጡን ይፋ አድርጓል። $1 በቀን ሲሉ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተዋቀረው ቡድን ለውጥኑ መሳካት ያለውን ተስፋና አሉ ያሏቸውንም ፈተናዎች ጠቁመዋል። አሉላ ከበደ የአማካሪ ቦርዱ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል።
ፕሮፌሰር አለማየሁ ገብረ ማርያም፣ በቅድሚያ እንኳን ለአውሮፓውያን አዲስ ዓመት 2019 በሰላም አደረሰው።
እንኳን አብሮ አደረሰን አሉላ። አንተንም የአሜሪካን ድምፅ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ በአዲሱ ዓመት ባዜማ።
ፕሮፌሰር አለማየሁ፣ በሁለት ቀን መቁጠሪያዎች የምንቆጥር እና ወደ ኢትዮጵያ ቀን መቁጠሪያ ስንመለስ ቀደም ብለን በመግቢያችን አስተዋውቀናል ኢትዮጵያን ለመርዳት $1 በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን $1,000,000 አልፏል። እንደውም ዛሬ ማለዳ 1,393,785 ይላል በመጨረሻ ያየሁት ቁጥር፣ እየገሰገሰ መሆኑን ያሳያል። ፈተናና እድሎቻችሁን አለፍ አለፍ እያልን እንመለከታለን። እስኪ ይንገሩን አሁን ስላላችሁበት ሁኔታ ባጭሩ።
እሺ፣ አመሰግናለሁ። ሁለት አዲስ ዓመት ማክበራችን እኔ በጣም ደስ ይለኛል። ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በ8 ዓመት እየቀነሱ ለማውራት
ወጣት ያደርጎታል።
አዎ፣ እንግዲህ እንዳሉም አስደሳች የሆነ ሁኔታ ላይ ነው ያለ ነው። እንደምታስታውሰው የዛሬ 2 ሳምንት 500,000 ብር ገና ማለፋችን ነበር እና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጼና ቅሬታ አሰሙ። ይህም ምንድን ነው? አሜሪካ መጥቼ እንኳን 50,000 ሰው መጥተው በጭብጨባ በሆያ ወዬ በደስታ ተቀብለኝ ነበር፣ ግን አሁን ከዛ እንኳን 3,000 የማይሞላ ሰው $1 ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራው እኮ 10 ጥያቄ ጠይቆ $1 እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው፣ ምናልባት አብዛኛው ልል ይችላለሁ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን 2 ሳምንት በማይሞላ ጊዜ ውስጥ እንግዲህ 1,000,000 ብር አገኘን ለማለት እችላለሁ። እና እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፈንድ ሬይዘር ኢን ቺፍ እያለ ነው። በእሳቸው ድጋፍ ነው ደስ ይቻሉ።
ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ኃይል ውስጥ ገብተዋል እሳቸውም።
አዎ፣ የሞራል ድጋፍ ነው የሚሰጡን እስካሁን ድረስ። ያም ድጋፍ ህዝቡን በዲያስፖራ በጣም ሊያነቃቃ ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነትና ተሰሚነት እንዳላቸው ነው ለኛ ያረጋገጠል። በምንም አይነት 1 ሚሊዮን ብር በሁለት ሳምንት ውስጥ ልንሰበስብ አንችልም ነበር። ግን ያ መልእክት በዲያስፖራው ሲያስተጋባ ብዙ ሰው ልቡን የነካው ይመስለኛል። ምክንያቱም 2818 ገደማ ነበር የዛሬ 2 ሳምንት፣ አሁን ከ10700 በላይ ነው ሰው የተሳተፈው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምተውም። አሁን ደግሞ እየገሰገሰ ስለሆነ ምናልባት በሚቀጥሉ 2 ሳምንት ውስጥ ወይንም ሳይንስ 2 ሚሊዮን ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰብናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን በአሁኑ ወቅት።
መልካም። ይህ እንቅስቃሴያችሁ ብዙዎች ኪሳቸውን ከፈት አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደተጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ ከዚህ ቀደም ብዙ እርዳታ የተደረገባቸው ገንዘብ ድጋፍ መዋጮ እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በማፕ ላይ መታየት በሚችል ደረጃ በግዛቶች በአገሮች ተከፋፍሎ ይታያል። እስኪ ስለሱ በመጠኑ ይግለጹልን።
ልክ ነው። እንግዲህ እኛ ከአሁንም በፊት የተናገርነው ምንድነው ምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው ምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር እኛ ግልጽ መጽሐፍ ነን ብለን ስለምናም ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስም ተሰጠ፣ ከአሜሪካ፣ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ፣ በሚኒሶታና በሎስ አንጀለስ ስሞታ ለማሰማት ሳይሆን ከዚህ የወጡት መዋጮች በመቶ ነው የሚቆጠሩት። 500 ከአንድ ቦታ 600 ምናምን ነው። ይሄ እንግዲህ ዋሽንግተን ዲሲ 25,000 ከወጣ፣ ሎስ አንጀለስ 10,000 ከወጣ፣ ሚነሶታ 20,000 ከወጣ ያ ሁሉ እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽና ህሊናውንም እንዲመለከት ለማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድን ነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎች ያን የነበር ገንዘብ መሰብሰብ እሳቸው መጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ የመሳሰሉትን ነገር ማድረግ የነበረባቸው ይባላል። ግን ያ ደግሞ እንዳይደረግ በአገሩ ህግ እንደሚታወቀው ከአሁን በፊት ሬኔሳንስ ዳም ለተባለው ገንዘብ ተሰብስቦ ህገ ወጥ በሆነ መንገድ የኢትዮጵያ ህዝብ 6 ሚሊዮን እንዲከፍል ተደርጓል የዛሬ 2-3 ዓመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ህጋዊ በሆነ መንገድ እና እያንዳንዷ በህግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል። ምክንያቱም የሰው መንፈስ ተነቃቅቷል፣ ወደፊት እየገፋ ነው።
መልካም ተነቃቅቷል ብለዋል። የአዲስ ዓመቱን ስሜት ይዘን ነው የምንነጋገረውና ፕሮፌሰር አለማየሁ በአንድ በኩል የሚፈለገውን ያህል ገንዘብ ባለመሰብሰቡ ቀደም ብሎ በጠቅላይ ሚኒስትሩ ጭምር ቅሬታ የተነሳበትና ሌሎችን ያበረታታበትን ሁኔታ እንመለከታለን። በሌላ በኩል ደግሞ ተስፋ አለ። እስኪ እነኚህን ሁለት ጫፎች እናገናኝ። በአገር ውስጥ ያሉ ሁኔታዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ የብዙዎችን ልቦና ምናልባትም ለመጀመሪያ ጊዜ በኢትዮጵያ ውስጥ የዲሞክራሲ ጅማሮ ታይቷል፣ ብርሃን ፈንጥቋል፣ ከነበሩብን ፈተናዎች እናልፋለን የሚል ተስፋ ይዘው ቀደም ብሎ እንደጠቀሷል በጎበኟቸው ከተሞች ውስጥ ቦታ እስኪጠብ ድረስ ከፍተኛ መጠን ያለው ህዝብ የወጣው ይችን የተጠየቀች መጠነኛ ገንዘብ ለማዋጣት እንዴት ሳይችል ቀረ የሚለውን ጥያቄ እንዲያነሱ ያደርጋል። በሌላ በኩል ሀገር ውስጥ ግጭቶች በርክተዋል። ይሄ ምናልባትም በሰፊው ውይይታችን የፖለቲካውን ገጽታ እንመለከታለን። ለእርሶ ግን እንደ አዲስ ዓመት መግቢያ ወደፊትም ለምትሰሩት ስራ በተስፋ እንደተነሳሳ ሰው እንዴት ያዛምዷቸዋል እነኝን የሁለት ጫፍ ጉዳዮች?
በጣም ጥሩ ጥያቄ ነው። እዚህ ላይ ላሰምር የምትፈልገው አንድ ነገር አለ። በኢትዮጵያ ታሪክ እኔ እንደማውቀው አንድ የኢትዮጵያ መሪ የተባለ እንኳንስ የኢትዮጵያ መሪና እንደው ወረድ ያሉ ኦፊሻሎች እንኳን አሜሪካ መጥተው ለመከበርና እንደዚህ በህዝብ ፍቅርና በህዝብ ስሜት ታጅበው ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ናቸው። በጣም በሚደነቅ አይነት የተደረገ ነገር ነው። ከዚህ ጋር የተያያዘው ጥያቄ እንዴት ነው፣ እንዴት አድርገን አሁን በአዲሱ ዓመት የምናስፋፋው ነው። እስካሁን እንግዲህ ይህን ፕሮጀክት ከጀመርን 5 ወርም አልሞላንም። በአውሮፓ ኦገስት 9 ነው የጀመርነው። ያን ብዙ ነገር ተሰርቶ ገንዘብ መሰብሰብ የጀመርነው ኦክቶበር 22 ነው በአውሮፓ አቆጣጠር። ብዙም ደግሞ ዘመቻ ያደረግነው ይሄ በማህበራዊ ሚዲያ ወይም ሶሻል ሚዲያ በሚባለው ነበርና እንግዲህ እዛ ላይ ወጣቶች ናቸው ኮምፒውተር መጠቀም የሚችሉ ክሬዲት ካርድ የሚባለው መጠቀም የሚችሉ እና እንደዚህ አይነት ሰዎች ናቸው ሊሳተፉ የቻሉት የነበረው። የቀየር ነው ምንድን ነው እንደውም እዚህ ወር መጀመሪያ ታህሳስ መጀመሪያ ለማለት ነው በዋሽንግተን ዲሲ እኛ ከምክር ቤቱ አድቫይዘሪ ካውንስል ከሚባለው እየወጣን በየአካባቢው ለምሳሌ ዋሽንግተን ሄድን፣ ሰውን አስተምራል፣ አነቃቅተናል። በአንድ ሁለት ቀን እንኳን በዛን ሰሞን ቅዳሜና እሁድ በሄድንበት ጊዜ 56,000 ብር በላይ ነበረ ህዝብ አነቃቅተን ልንሰበሰብ የቻልን። ስለዚህ ኮሚኒቲ ኢንጌጅመንት የሚል ከህዝቡ ጋር የሄድን እየተዋየን ስለ ፕሮጀክቶቹ ምን እንደሆነ ይሄ ነገር ምን እንደሆነ ስሬቱና ወደፊት ደግሞ ምን ሊያደርገን እንደሚችል ኢትዮጵያን ከውጭ ሀገር እርዳታ እንዲያላቀቃትና የኢትዮጵያን ህዝብ እጣ ፈንታ ዲያስፖራው እንዲረከብ በባለቤትነት ይዞ ሁለተኛ ከልመና እንድንወጣ ይሄንን ወደፊት ቪዥኑ ወይንም ሪዮቱ ይሄን ነው የምንፈልገው።
ፕሮፌሰር አለማየሁ የኢትዮጵያን መጪ ጊዜ እድልና ፈተናዎች ካሉበት ካሊፎርኒያም ቢሆን በምስል የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ አመት ዋዜማ መልእክቶንም ቡድናችሁ እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በድጋሚ መልካም አዲስ አመት።
እኔም አመሰግናለሁ። ያው በሁለት አመት ስለምንጠቀም እንግዲህ ካሁን በኋላ ተክተኛው እድሜ 29 አመት ነው ላረጋግጥ።
እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ መልካም ቀን።
መልካም ቀን።
ዘገባችን እናልፋለን። ስፖርት የሰላም የአብሮነት የወዳጅነት ማሳያ ነው፣ የፖለቲካ ማራመጃ አይደለም ሲሉ የአማራ ክልል የኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ አሰማኝ አስረስ ገለጹ። ላስቴር ምስጋናው ከባህር ዳር ተከታዩን ዘገባ አልካለች።
በተደጋጋሚ በደጋፊዎች መካከል በተፈጠረ ጸብ በአማራና በትግራይ ክልል የእግር ኳስ ክለቦች መካከል የሚደረግን ጨዋታ ከህዳር 2010 ጀምሮ በየሜዳቸው እንዲደረግ ተወስኖ መቆየቱ ይታወሳል ይላሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኝ አስረስ ዛሬ በሰጡት ጋዜጣዊ መግለጫ። ይህ ውሳኔ ታዲያ የሁለቱም ቡድኖችም ሆነ ደጋፊዎች ያገኙት የነበረውን ገቢ ከማሳጣቱ ባለፈ የስፖርት ቤተሰቡንም እንዳይዝናና አድርጎት ቆይቷል። ከዚያን ጊዜ ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱ ክልሎች የስፖርት ኮሚሽኖች እና ከተለያዩ የህብረተሰብ ክፍሎች ጋር በመሆን ሰፊ የህዝብ ለህዝብ ውይይት ሲያደርግ ቆይቷል። አሁን ስምምነት ላይ በመድረሱ የፋሲል ከነማ ቡድን በቅርቡ ወደ መቀሌ በመሄድ ጨዋታ ያካሂዳል ብለዋል።
የተለያዩ ግጭቶች እየተከሰቱ ስላስቸገረ ይሄንን የውድድሩን የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ክለቦቹ ከአካባቢያቸው ወጥተው በገለልተኛ ሜዳ ጨዋታዎቹን እንዲያደርጉ ሲደረግ ነበር። ወደ ነበረበት ሁኔታ እንዴት መመለስ ይቻላል የሚል የአማራ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን እንደዚሁም የትግራይ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን የሚመለከታቸው አካላት የክለብ አመራሮች፣ የክለብ ደጋፊዎች፣ ማህበረሰቡ ብዙ ውይይቶች ተደርገው መተማመን ላይ ተደርሷል። እነዚህ ቡድኖች በየአካባቢያቸው በወጣላቸው መርሃ ግብር መሰረት ጨዋታቸውን ያደርጋሉ ማለት ነው። ይህንን ለማድረግም ሙሉ የሆነ ዝግጅት አድርገናል። የጸጥታ ችግር አይፈጠርም። የትግራይ ክልል ውስጥ ያሉ ክለቦች ወደ አማራ ክልል ሲመጡ ማህበረሰቡ እንደተለመደው በክብር ይቀበላቸዋል፣ ያስተናግዳቸዋል፣ ጸጥታውን ይጠብቃል። ጨዋታዎች ሁሉ በአጠቃላይ በሰላም ይጠናቀቃሉ ማለት ነው። የኛ ክለቦችም ወደ ትግራይ ክልል ሲሄዱ በተመሳሳይ ሁኔታ ጨዋታቸውን በአግባቡ በሰላም ጨርሰው ይመለሳሉ የሚል ተስፋ ነው ያለን። ይሄም በትግራይ ክልል በኩል ተረጋግጧል ማለት ነው። ስለዚህ እንግዲህ የኛ ክለብ ሰሞኑን ወደ ትግራይ ወደ መቀሌ ይሄዳል፣ ፋሲል ከነማ፣ እንደዚሁ ደግሞ ከዛ ቀጥሎ ሽሬ እንደ ስላሴ የእግር ኳስ ቡድን ወደ አማራ ክልል ይመጣል። ሲመጡ ዝግጅቶች አድርገናል እንቀበላቸዋለን።
አቶ አስተማኝ እንደሚሉት ስፖርት ለሰላም ለፍቅር ለአብሮነትና ለወዳጅነት የሚደረግ ጨዋታ እንጂ የፖለቲካ ማራመጃ ባለመሆኑ በስፖርት ሜዳ ላይ ደጋፊዎች ምንም አይነት የፖለቲካ አጀንዳ ይዘው መግባት የለባቸው ብለዋል። ብዙ ጊዜ በደጋፊዎች መካከል ጸብ የሚፈጠረው በዳኞች ውሳኔ መሆኑን ከደጋፊዎች ጋር በነበረው ውይይት እንደተገለጸ ተጠቁመው አሁንም ቢሆን ዳኛ ፍጹም ሊሆን አይችልምና ጥፋተኛ የሆነ ዳኛ በወጣለት የስፖርት ህግ ስለሚቀጣ ማንኛውንም ውሳኔ በጸጋ መቀበል ይገባል ብለዋል።
የዳኝነት ውሳኔ ፍጹም ሊሆን አይችልም። ዳኝነት እንደሚታወቀው ህጎች አሉት 17 ህጎች። እነዛን ህጎች እኛ እንደ ተራ ግለሰብ ላናውቃቸው እንችላለን፣ ዳኛው ያውቃቸዋል። ጨዋታ በሚያጫውትበት ጊዜ እነዛን 17 ህጎች ይተገብራል። እንደገና ደግሞ ዳኛ ሰውም ስለሆነ ሊሳሳት ይችል ይሆናል፣ ወይም ደግሞ እኛ የማይመስልልን አይነት ውሳኔ ወስኖ ሊሆን ይችላል። ያንን እሱ ሲወስን ወደ ግጭት ሳይሆን መግባት ያለብን ዳኞች የሚጠየቁበት ህግና አሰራር አለው። ራሱ ስፖርቱ የስፖርት የእግር ኳስ ፌዴሬሽኑ ህግና አሰራር ዳኞች የሚጠየቁበት የዳኞች ሪፖርት የሚወጣበት የሚታይበት የሚገመግምበት ቦታ አለው። ያንን ጨዋታ ለሚያስተባብረው ለዋናው አካል እንተውና እኛ እርስ በርሳችን ግን ኳሱን አይተን ተዝናንተን ነው መለያየት ያለብን።
በተመሳሳይ ስሁል ሽሬ ከባህር ዳር ከነማ ጋር በባህር ዳር ከተማ በቅርቡ በሚያደርገው ጨዋታ የባህር ዳር ከተማ ነዋሪዎች የተለመደ እንግዳ ተቀባይነታቸውን አሳዩ ሲሉ ጥሪ አስተላልፈዋል።
ባህር ዳር ህዝብ፣ የባህር ዳር ወጣት እንደተለመደው ስፖርት ነው የምንጫወተው። ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ የሚያስተባብር እንጂ የሚያጣላ የሚያጋጭ የፖለቲካ መቀስቀሻ የሚሆን አይደለም። ስፖርት ከፖለቲካ ነጻ መሆን አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ጋቢና ቪኦኤ በቅርቡ በአዲስ ፕሮግራም በአዲስ ቅንብር ለእናንተ ለወጣቶች የሚሆኑ ፕሮግራሞችን ይዞ ይመለሳል። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነበር። ጉዟችሁ የሰመረ ይሁን እያልን በመሀሪ ብራዘርስ በተከታዩ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ።
ተደባልቀው እናውቃለን ቀምሰናቸው ከፍ ዝቁን አይተነዋል። ብዙ አሳልፈን ብዙ ኖረናል። ትዝ ይልሻል ያወራን I love.
Kun Radio Sagale Americati.